በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 4 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
የትራምፕ አስተዳደር በአፍሪካ ላይ የቀየሰውን አዲስ ፖሊሲ ዛሬ ይፋ አደረገ።
We know what happens when the US
United States ግንኙነቷን ስትቀንስ ምን እንደሚሆን እናውቃለን። ቻይናና ሩሲያ ይገቡበታል።
ኤድ ሮይስ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ናቸው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። የትራምፕ አስተዳደር በአፍሪካ ላይ የቀየሰውን አዲስ ስትራቴጂ ዛሬ አስታውቋል። ዩናይትድ ስቴትስ ከአህጉሪቱ ጋር ባላት ግንኙነት ሁሉ ጥቅሞቿና ቅድሚያ የምትሰጥባቸው ጉዳዮች ይጎላሉ ይላል። ስትራቴጂውን ዛሬ እዚህ በዋሽንግተን ዲሲ ይፋ ያደረጉት የሀገሪቱ የብሔራዊ ጸጥታ አማካሪ ጆን ቦልተን ናቸው። ዩናይትድ ስቴትስ በጸረ አሸባሪነት ላይ ከማትኮር ይልቅ የሩሲያንና የቻይናን ተጽዕኖ የመቋቋም ጥረቷን ከፍ ለማድረግ ትሻለች ብለዋል። የአስተዳደሩ ባለሥልጣኖችና ተንታኞች የፖሊሲው ለውጥ ሊኖረው ስለሚችል አንድምታ እይታቸውን ገልጸዋል። ቀደም ሲል እንዳልነው አብይ ርዕስ ወደ ኋላ ማብራሪያ ይሰጥበታል።
የኤርትራ ፕሬዚደንት ኢሳያስ አፈወርቂ ዛሬ ሶማሊያን ጎብኝተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ጉብኝቱን አስመልክተው በትዊተር መልእክታቸው ሲገልጹ የኤርትራና የሶማሊያ ግንኙነት በወዳጅነት በመከባበርና በአብሮነት ላይ የተመሠረተ ነው ብለዋል። ይህ የዛሬው የፕሬዚደንት ኢሳያስ አፈወርቂ የሶማሊያ ታሪካዊ የተሰኘ ጉብኝት የኢትዮጵያ የኤርትራና የሶማሊያ መሪዎች ከሶስት ወራት በፊት አስመራ ላይ ያደረጉት የሶስትዮሽ ምክክር አካል ነው ተብሏል። የኤርትራው መሪ ዛሬ ሞቃዲሾ ሲገቡ የጸጥታ ጥበቃው በከፍተኛ ደረጃ የተጠናከረ እንደነበር ተዘግቧል። የሁለቱ አገሮች መሪዎች ተገናኝተው የተነጋገሩ ሲሆን ፕሬዚደንት ኢሳያስ ቀጥሎ ወደ ኬንያ እንደሚያመሩ ተዘግቧል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አንድ የማዕከላዊ አፍሪካ ሪፑብሊክ ከፍተኛ የእግር ኳስ ባለሥልጣን የጦር ወንጀል ክስ ቀርቦበት ፈረንሳይ ውስጥ ተይዞ ታስሯል። ፓትሪስ ኤድዋርድ ኛሶና ቀድሞ የጸረ ባላካ ሚሊሻ ብሔራዊ አስተባባሪ እንደነበር የዓለም አቀፉ የወንጀል ፍርድ ቤት ጠበቆች ተናግረዋል። አብዛኞቹ ክርስቲያኖች የሆኑት ሚሊሻዎች መሪ የነበረው ኛሶና በጦርና በሰብአዊ ወንጀሎች እንዲሁም በግድያ፣ በዘር ማጥፋት፣ ከሀገር በማባረር በጭቆና ሲቪሎችን በማጥቃት ሰቆቃ በመፈጸምና ሕፃናትን ለውትድርና በመመልመል ይከሰሳል። የጸረ ባላካ ሚሊሻ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም የተመሠረተው የማዕከላዊ አፍሪካ ሪፑብሊክን ዋና ከተማ ባንጉይን ተቆጣጥረው ፕሬዚደንቱን ፍራንሷ ቦዚዜን ከሥልጣን ያባረሩትን እስላማዊ የሴሌካ ሽምቅ ተዋጊዎች በመቃወም እንደነበር ይታወሳል። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ኛሶናና ሌሎች 19 የጦር ወንጀለኞች እንዲታሰሩ ጥሪ ያቀረበው አምነስቲ ኢንተርናሽናል የኛሶና በቁጥጥር ስር መዋል በማዕከላዊ አፍሪካ ሪፑብሊክ ተጠያቂነት እንዲኖር ለተያዘው ትግል ትክክለኛ እርምጃ ነው ሲል አወድሶታል።
የፕሬዚደንት ዶናልድ ትራምፕ የረጅም ጊዜ የግል ጠበቃ ሆነው ያገለገሉት ማይክል ኮኸን በሦስት ዓመት እስራት እንዲቀጡ ተፈርዶባቸዋል። ኮኸን ለኒውዮርኩ ዳኛ ሲናገሩ ለሚስተር ትራምፕ የነበረኝ ጭፍን ታማኝነት ቆሻሻ ድርጊቶቻቸውን እንዲሸፍንላቸው አድርጎኛል ብለዋል። ዳኛው ዊልያም ፖሌ በኮኸን ላይ ሲፈርዱ ከፕሬዚደንት ትራምፕ ጋር ድብቅ ግንኙነት ነበረን ያሉ ሁለት ሴቶችን አፍ ማዘጊያ የከፈሉትን $280,000 ጨምሮ ትራምፕ ሞስኮ ከተማ ውስጥ ሰማይ ጠቀስ ፎቅ ለማቆም በምስጢር የያዙትን ጥረት በተመለከተ ለተወካዮች ምክር ቤት የምስክርነት ቃል በሰጡበት ወቅት ዋሽተዋል የሚሉ ክሶችን ዘርዝረዋል። ለ12 ዓመታት ለትራምፕ በነገረ ፈጅነት የሠሩት የ52 ዓመት ዕድሜ ያላቸው ማይክል ኮኸን በአንድ ወቅት ሲናገሩ ትራምፕን ለመደገፍ ያለኝ ቁርጠኝነት ህይወቴን አሳልፌ እስከመስጠት ይዘልቃል ብለው ነበር።
የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ የራሳቸው ወግ አጥባቂ ተቺዎች ከስልጣን ለማውረድ ካደረጉባቸው ሙከራ ተርፈዋል። ጠቅላይ ሚኒስትር ሆነው እንዲቀጥሉ የሚያስችላቸውን የመተማመኛ ድምፅ አግኝተዋል። ወግ አጥባቂ ፓርላማ አባላቱ ቴሬሳ ሜይ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት የምታደርገውን የፍቺ ድርድር የያዙበት መንገድ እንዳላስደሰታቸው ይነገራል። ትላንት ማታ በሚስጥር በተካሄደው የድምፅ መስጠት ስነ ስርዓት ቴሬሳ ሜይ ከ317 ወግ አጥባቂ ፓርላማ አባላት 200 የሚሆኑትን ሲያገኙ 117 የሚሆኑ ተቃውመዋቸዋል። ሜይ ከመተማመኛ ድምፅ በኋላ ለተደረገላቸው ድጋፍ ምስጋና አቅርበዋል። ብሪታንያ ከአውሮፓ ህብረት ለመውጣት በያዘችው የፍቺ ድርድር በርካታ የሀገሪቱ ዜጎች ስጋት እንደገባቸው መረጃዎች ያመለክታሉ።
ካናዳ አንድ የቻይና ቴክኖሎጂ ከፍተኛ አመራር አባል ባለፈው ሳምንት ማሰሯን ተከትሎ የካናዳ ዜግነት ያላቸውን ሰው ደግሞ ቻይና በቁጥጥር ስር አውላለች። ታሳሪው የፔክቱ የባህል ልውውጥ ዳይሬክተር ማይክል ስፓኮር መሆናቸውን የካናዳ ባለሥልጣናት አረጋግጠዋል። ቢሮአቸው በቻይናና በሰሜን ኮሪያ መካከል የስፖርትና የትምህርት ልውውጦችን የሚያቀናብር ነው ተብሏል። ማይክል ስፓቮር የት እንደሆነና ለምን እንደታሰሩ የሚገልጽ ሌላ መረጃ የለም። የቀድሞው ካናዳዊ ዲፕሎማት ማይክል ኮቭሪግ ቤጂንግ ውስጥ ተይዘው የታሰሩት የሀገሪቱን ብሔራዊ ደህንነት አደጋ ላይ የሚጥል ድርጊት ፈጽመዋል የሚል ክስ ቀርቦባቸው ነው ሲሉ የቻይና ባለሥልጣናት ትናንት ተናግረዋል።
ለሰዓቱ ያለን ዜና በዚሁ ይጠቃልላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ታህሳስ 4 2011 ዓመተ ምህረት ምሽት ፕሮግራም ነው።
ኢትዮጵያ በጠፈር መርሃ ግብሯ ውስጥ የግል ሀብትና ተሳትፎን የውጭውን መዋለ ነዋይና እውቀት ታስገባ ይሆን?
የስፔስ ፖሊሲ ተዘጋጅቷል፣ ይጠርቃል። ደግሞ አሁን በቅርብ ጊዜ ኢትዮጵያ መንግስት በለውጥ በርካታ ነገሮች ለውጥ እያደረገ ስለ ፕራይቬታይዜሽን እያደረገ ስለሆነ ሬዲ ነን። የእኛን ፍላጎት የዋላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል።
ዶክተር ሰሎሞን በላይ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። በሳይንስና ቴክኖሎጂ ዝግጅታችን ይመለሳሉ።
ዛሬ 10 ዓመት በፊት የነበረው ነፋስና አሁን ያለው በባለሙያዎች የተቀመጠለት የፍጥነት መለኪያ በአሁኑ ኃይሉ እየጨመረ ነው እና ከዚህ በላይ ከጨመረ ተነቃንቆ ሊወድቅ ይችላል የሚል ነው። እንግዲህ ሁለት ስጋት ነው ያለ። በዋነኝነት ይሄ ቁርስ ከጊዜ መብዛት እድሜ መብዛት ጋር ተያይዞ ጉዳቱ አሁንም መቀጠል አይቀርም። ስለዚህ መሰረታዊ መፍትሄ መስሎ የሚታየው የመጀመሪያው ሀገር በቀል የሀገር ውስጥ ባለሙያዎች መፈጠር መቻል አለባቸው። አሁን ባለሙያዎች እንደሚነግሩን ምንም አይነት የቅርስ ጥገና ባለሙያ ሀገር ውስጥ ያልተፈጠረ እንደሆነ ነው።
የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ አባ ጽጌ ስላሴ መዝገቡና የላሊበላ ከተማ ከንቲባ አቶ ሀብታሙ ማሞ ናቸው። ባህልና ማህበረሰብ ይዟቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የትራምፕ አስተዳደር በአፍሪካ ላይ የቀየሰውን አዲስ ፖሊሲ ዛሬ ይፋ አድርጓል። ዩናይትድ ስቴትስ ከአህጉሪቱ ጋር ባላት ግንኙነት ሁሉ ጥቅሞቿና ቅድሚያ የምትሰጥባቸው ጉዳዮች ይጎላሉ ይላል። የፖሊሲውን ሐሳቦች ዛሬ እዚህ በዋሽንግተን ዲሲ ላይ ይፋ ያደረጉት የፕሬዝደንቱ የብሔራዊ ጸጥታ ጉዳዮች አማካሪ ጆን ቦልተን ናቸው። ዩናይትድ ስቴትስ በጸረ ሽብር እንቅስቃሴዎች ላይ ከማትኮር ይልቅ የሩሲያንና የቻይናን ተጽዕኖ የመቋቋም ጥረቷን ከፍ ለማድረግ እንደምትሻ የተገለጸ ሲሆን የአስተዳደሩ ባለሥልጣኖችና ተንታኞች የፖሊሲው ለውጥ ሊኖረው በሚችል አንደምታ ላይ አስተያየቶቻቸውን እየሰጡ ነው። ሪፖርተራችን ካትሪን ጂፕሰን ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
ጆን ቦልተን ስለ አዲሱ ስትራቴጂ ሲያስታውቁ ከአፍሪካ ጋር የሚኖረው የንግድና የኮሜርስ ግንኙነት አሜሪካንና የአፍሪካ ሀገሮችን የሚጠቅም መሆን አለበት ብለዋል። ዩናይትድ ስቴትስ ሳትለይ እርዳታ ማቅረብ አትቀጥልም። ስኬትና ተጠያቂነት የሌላቸውን የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮዎችን መርዳቱን ታቆማለች ሲሉ ግልጽ አድርገዋል። የዩናይትድ ስቴትስ ረድኤት በቁልፍ ሀገሮችና በተወሰኑ ስትራቴጂያዊ ዓላማዎች ላይ ያተኩራል። አሜሪካ ለአፍሪካ የምትሰጠው እርዳታ የዩናይትድ ስቴትስን ጥቅም በሚያራምድ መልኩና የአፍሪካ ሀገሮች ራሳቸውን እንዲችሉ የሚረዳ ይሆናል ብለዋል። ቦልተን በአፍሪካ በ10 ቢሊዮን ዶላር ስላፈሰሰችው ቻይናም ተናግረዋል። ቻይና የአፍሪካ ሀገሮችን የፍላጎቷና የጥያቄዎቿ እስረኞች ለማድረግ በብዙ ዕዳ መተብተብንና ግልጽ ያልሆኑ ስምምነቶችን ተጠቅማለች ሲሉ ተችተዋል። ለምሳሌ የቻይና ተቋማት በዛምቢያና በጅቡቲ የመንግስት ይዞታ የሆነውን የመብራት ኃይል ኩባንያንና ወሳኝ ወደብን ሊይዙ ነው ብለዋል ቦልተን። ጆን ቦልተን አያይዘውም ዩናይትድ ስቴትስ ኪሳቸው ለመክተትና ዘግናኝ የሰብአዊ መብት ረገጣ ለመፈጸም የሚጠቀሙበት ሙሰኛ ባለስልጣናት ገንዘብ አትሰጥም ሲሉ አስገንዝበዋል። አሜሪካ ለደቡብ ሱዳን የምትሰጠው ረድኤት በሀገሪቱ የሚካሄደውን የእርስ በርስ ጦርነት የማያራዝም መሆኑን ለማረጋገጥ እያጠናች መሆኗን ገልጸዋል። ዩናይትድ ስቴትስ አፍሪካ ውስጥ የሚካሄደውን ጸረ እስላማዊ መንግስት ነኝ የሚለው ቡድን ጸረ አልቃይዳና ግብረ አበሮቻቸው ትግል መደገፉን እንደምትቀጥል ጆን ቦልተን ሳይገልጹ አላለፉም። ይህ መግለጫ ከመውጣቱ በፊት የአሜሪካ አስተዳደር ባለሥልጣኖችና ተንታኞች አመለካከታቸውን ገልጸው ነበር። ዩናይትድ ስቴትስ ከአፍሪካ አጋሮች ጋር ያላትን ግንኙነት ስትቀንስ ውጤቱ ምን እንደሚሆን ግልጽ ነው ብለዋል የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ።
We know what happens when the U.S.
ዩናይትድ ስቴትስ ግንኙነቷን ስትቀንስ ምን እንደሚሆን እናውቃለን። ቻይናና ሩሲያ ይገቡበታል።
የዩናይትድ ስቴትስ የምክር ቤት አባላት ትላንት ቻይና በአፍሪካ ባላት ፖሊሲ ላይ ሲያተኩሩ ታይተዋል። የስቲምሰን ማዕከሉ ያንሰን
China's building itself an image as a contributor to peace and stability in Africa.
China ለአፍሪካ ሰላምና መረጋጋት አስተዋጽኦ የምታደርግ መስላ እየቀረበች ነው። በአፍሪካ ላይ ያላትን ወታደራዊ ህልውና እየተገበረችና እያስፋፋች ባለችበት ባሁን ወቅት ራሷን ኃላፊነት የሚሰማት ባለድርሻ ታስመስላለች።
በስትራቴጂና በዓለም አቀፍ ማዕከል የሚሰሩት ተንታኝ ጀድ ዲቨርማን በአዲሱ ስትራቴጂ ማየት ስለሚፈልጉት ነገር ገልጸዋል።
Thinking more broadly about the tools to counter China.
ቻይናን ለመቋቋም ሰፋ አድርጎ ማሰብ ያስፈልጋል። በተለይም ከአፍሪካውያን ጋር አብሮ መስራት እንጂ ለማዘዝ መሞከር የለበትም። ስጋታቸውን በማጤን ስለ ቻይና እዳና ጠቃሚ ስላልሆኑ ተግባሯ ማስረዳት ያስፈልጋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣኖች አሜሪካ ከምታደርገው ጸረ አሸባሪነት ጥረት ሌላ የኢኮኖሚ ግንኙነቷን ከፍ እንድታደርግ ጠይቀዋል። አምባሳደር ቲቦር ናዥ
We would like to identify, start with one sub-Saharan country to explore.
ከሳራ በመለስ ካሉት አንድ የአፍሪካ ሀገር ነጻ የንግድ ስምምነት ማድረግ እንፈልጋለን። ይህ የምናደርገው ሞዴል የነጻ ገበያ ስምምነትን ለመሞከር ነው።
አንዳንድ ዲሞክራቶች የምክር ቤት አባላት ፕሬዚደንት ትራምፕ በአንዳንድ የአፍሪካ ሀገሮች ላይ አሉ የተባለው ጸያፍ አነጋገር በዲፕሎማሲው ላይ ተጽዕኖ አሳድሮ ይሆን ሲሉ ጠይቀዋል። አምባሳደር ቲቦር ናዥ
ችግር ገጥሞኝ አያውቅም ከአይሮፕላን ስወጣ። ምክንያቱም አሜሪካ በአጠቃላይ ስለምታደርጋቸው ጥሩ ነገሮች አወራለሁ፣ ስለ አፍሪካም እናገራለሁ።
ዩናይትድ ስቴትስ ለአፍሪካ የምታቀርበው እርዳታ ባጀትም በጣም ቀንሷል። ዲሞክራቶች ታዲያ የተሳሳተ መልእክት ያስተላልፋል ይላሉ። ዲሞክራቱ የምክር ቤት አባል ጄሪ ኮነሊ
How do you explain the fact that the administration you represent
እንዴት ነው ይህን የምታስረዱት? የምትወክሉት አስተዳደር ለአፍሪካ የሚመድበውን በጀት አምና በ37% እና በ33% ሲቀንስ እንዴት ትገልጹታላችሁ?
የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎቱ ራምዚ ዴይ በበኩላቸው
We are laser focused on ensuring that taxpayer
ለአፍሪካ የሚቀርበው የግብር ከፋዮች ገንዘብ የአሜሪካንንና የአፍሪካን ህዝቦች በሚጠቅም መንገድ መዋሉ ላይ ነው ማተኮር የምንፈልገው።
ጡረታ ለመውጣት የተዘጋጁት የሕግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ተስፋ ይንጸባረቃል ብለዋል።
There is strong bipartisan support for well-resourced
ከአፍሪካ ጋር ተቀም ባለ ጥሪት ላይ የተመሰረተ ግንኙነት እንዲኖር ጠንካራ የሆነ የጋራ ድጋፍ አለ።
ይህ አባባልም አዲሱ የፕሬዝደንት ትራምፕ ስትራቴጂ ሊያከራክር እንደሚችል ያመለክታል።
ክቡራትና ክቡራን፣ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በከባድ የሙስና ወንጀል የተጠረጠሩትና እነ ብሪጋዴር ጀኔራል ጠና ቁርንዲ ፖሊስ የጠየቀባቸውን ተጨማሪ የምርመራ ጊዜ ተቃውመዋል። ፍርድ ቤቱ ጉዳዩን ለማየት ለነገ ቀጥሯል። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ የፌዴራሉ ከፍተኛ ፍርድ ቤት 10ኛ ወንጀል ችሎት በከባድ ሙስና የተጠረጠሩትን የነ ብርጋዴር ጀነራል ጠና ቁርንዲን አቤቱታ አዳምጧል። ተጠርጣሪዎቹ ፖሊስ በትናንት ዕለት በተጠርጣሪዎች ጉዳይ ያከናወነውን ሥራ ገልጾ የቀረውንም ከዘረዘረ በኋላ ቀሪ ሥራዎችን ለማጠናቀቅ የጠየቀውን የ14 ቀን ተጨማሪ ምርመራ ጊዜ በጥብቅ ተቃውመዋል። አንደኛው ተጠርጣሪ ብርጋዴር ጀነራል ጠና ለፍርድ ቤት እንዳስረዱት ፖሊስ ሰበስባቸዋለሁ የሚላቸው ሰነዶች በሙሉ የሚገኙት በመንግሥት መሥሪያ ቤቶች ውስጥ ነው። እነዚህን ሰነዶች ለማስጠፋትም ሆነ በእኔ ተጽዕኖ ስር እንዲሆኑ ለማድረግ የሚያስችል አቅም የለኝም ብለዋል። ከእሳቸው የሚፈለግ ሌላ ነገር ካለም ለመተባበር ዝግጁ መሆናቸውን ገልጸው ዛሬ ታማሚ በመሆናቸውና አስቀድሞም በታማኝነትና በቅንነት አገራቸውን ያገለገሉ መሆናቸው ታይቶ የዋስ መብታቸው ተጠብቆ ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤቱን ጠይቀዋል። ሌሎች ተከሳሾችም ፖሊስ ለተጨማሪ ምርመራ ጊዜ መጠየቂያ የሚያቀርባቸው ምክንያቶች አንድ አይነትና ተደጋጋሚ መሆናቸውን ጠቅሰው ተከራክረዋል። የአንዳንድ ተጠርጣሪ ጠበቆችም የደንበኞቻቸው ጉዳይ ከተጠርጣሪዎቹ ሁሉ ጋር በአንድነት መታየቱ ለመከላከል እንዳስቸገራቸውና እንዲለይላቸው ጠይቀዋል። አክለውም ፖሊስ የደንበኞቻቸውን ጉዳይ በበቂ ትጋትና ትኩረት እንዳልያዘው፣ ተጠርጣሪዎቹን አስሮ ወንጀል እያፈላለገ መሆኑን በመጥቀስ ተጠርጣሪዎቹ የዋስ መብታቸው ተጠብቆ እንዲፈቱ፣ ይህን ፍርድ ቤቱ ውድቅ የሚያደርገው ከሆነ ደግሞ አጭር ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤቱ የተጠርጣሪዎቹን አቤቱታ ለማየት የሚያስችልና መርምሮ ብይን ለመስጠት የሚያበቃ ጊዜ ስላልነበረው ለነገ ቀጠሮ ይዘዋል። በሌላ በኩል ደግሞ ይሄው ችሎት በከባድ የሰብአዊ መብቶች ጥሰት በተጠረጠሩት በእነ አቶ ጉሃ አጽባ ጉዳይ ላይ ትእዛዝ ሰጥቷል። አመልካች የፌዴራል ፖሊስ ምርመራ ቡድን ባቀረበው አቤቱታ በተጠርጣሪዎች ጉዳይ ላይ ቀደም ሲል በተሰጠው የ14 ቀን ምርመራ ጊዜ ውስጥ ያከናወናቸውን ሥራዎች ዘርዝሮ ይቀሩኛል ያላቸውን ሥራዎች በማሳየት ተጨማሪ የ14 ቀን የምርመራ ጊዜ እንዲፈቀድለት ማመልከቱን ችሎቱ አስታውሷል። ተጠርጣሪዎቹ በበኩላቸው ይህን የመርማሪ ቡድኑን ጥያቄ በመቃወም የተጠየቀው የ14 ቀን ተጨማሪ የምርመራ ጊዜ እንዳይሰጠው ምክንያቶቻቸውን እየደረደሩ ፍርድ ቤቱ ጥያቄውን ውድቅ እንዲያደርግላቸው አቤት ማለታቸውን ችሎቱ አስታውሷል። አክሎም ፍርድ ቤቱ ተጠርጣሪዎቹንና የፖሊስን አቤቱታዎች በሕግ አግባብ መርምሮ የተጠርጣሪዎቹን ክርክር ውድቅ አድርጎ ለፖሊስ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ ሰጥቷል። የተጠርጣሪዎቹን የዋስትና መብት ጥያቄም ሳይቀበለው ቀርቷል። ለታህሳስ 16 ቀን 2011 ዓ.ም እንዲቀርቡ ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ወደ ቀጣዩ የመጽሔት ርዕስ እናልፋለን። በምዕራብ ሐረርጌ ከሶማሌ ክልል ጋር አዋሳኝ የሆነው የጭናክሰን ወረዳ ነዋሪዎች ጥቃት እንደ ተከፈተባቸው ለአሜሪካ ድምፅ ገልጸዋል። በጥቃቱ ባለፉት 2 ሳምንታት ውስጥ ብቻ 16 ሰዎች መገደላቸውንና 18 ሰዎች ደግሞ መቁሰላቸውን ነዋሪዎቹ ተናግረዋል። ሙክታር ጀማል ዝርዝሩን ይዟል።
የአሜሪካ ድምፅ ያነጋገራቸው ሰዎች በአካባቢው ከዚህ ቀደም የብዙ ሰው ሕይወት ያለፈበት ተደጋጋሚ ጥቃት ይደርስ እንደነበረ አስታውሰው አሁን ደግሞ ጥቃቱ መልኩን ቀይሮ ከፍተኛ ጉዳት ያደረሰባቸው እንደሆነ ተናግረዋል።
ማሳ አከባቢ ላይ ያለው ገበሬ ላይ ነው ጦር የከፈቱ። ባለፈው በተለይ በዚህ ሁለት ወር በጣም ጦሩ እየተከፈተ ነው በየጊዜ። ባለፈው ደግሞ ሁለት መኪና ይዞ ጦሩ ላዩ ላይ ያሰው 4 ሰው ሞተ፣ 5 ደግሞ ተቆሰሉ።
በአጠቃላይ አሁን ሁለት ወር አከባቢ ነው ያሉን ያሉት እርሶ። በተለይ ደግሞ ሶማሌ ክልል ላይ የነበሩት ፕሬዚዳንት አብዲ ኢሌ ከዛ አከባቢ ከተነሱ በኋላ ተረጋግቷል የሚል ነገርም ነበረ። ምን ልዩነት አለው እሳቸው ያሉና አሁን ላይ የጸጥታና የጉርብትና ድንበር አከባቢ ያለው ሁኔታ ምን ይመስላል?
አብዲ ኢሌ ቢታሰርም ያው በስም ደረጃ ጸጥታው ትንሽ ተረጋግቷል ይባላል እንጂ እኛ እስከምናውቀው ድረስ ምንም ልዩነት እስካሁን የለም። ያው ሞትም እንደጨመረ ነው። እንደው ከበፊቱ በጣም በቃ ሰው በፊት ሰዎቹ እየተያዩ ነው የሚዋጓሩ ሳይታወቅ በሌሊት በምናምን ነው ሰዎችን እየጎዱ ያሉ። ስለዚህ ምንም ልዩነት የለም እስከዛሬ። አሁን በዚች ሁለት ወር ውስጥ 50 ሰው ሞቷል። የቆሰሉ ደግሞ ትንንሽም ሆነ በትልቅ ደረጃ የተጎዱ ሰዎች የቆሰሉ 126 አካባቢ ናቸው።
የጭናክሰን ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጀማል መሐመድ በከር ታጣቂዎቹ በከባድ መሳሪያ ጭምር የታገዙ እንደሆኑ ይናገራሉ። በቡድን የተደራጁ ኃይሎች ስለመሆናቸው መታወቁንም ገልጸው በሰዎች ላይ የሚፈጸመው ግድያ ቀጥሏል ብለዋል። አቶ ጀማል አያይዘውም አሁን በእስር ላይ የሚገኙት የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ሙሐመድ ዑመር ወይንም በቅጽል ስማቸው አብዲ ኢሌ ጊዜ እንደነበረው በክልሉ መንግስት እውቅና የተከፈተ ጥቃት ነው ብለው እንደማያምኑም ተናግረዋል።
ቀን እንኳን ቀርቶ ማታ ሁሉ ለሊት 8 ሰዓት ላይ የተተኮሰ ነው ኃይለኛ መሳሪያ ብሬን የሚባለው ህዝቡን ለማፈናቀል ደንግጦ እንዲወጣ ለማድረግ በኃይለኛ ሎጂስቲክ የተደገፈ እንትን እያለ ነው። በዚህ ሳምንት ብቻ ሁለት ጊዜ ነው የተከሰተው። አንድ ጊዜ አንኳም ከትላንት ወዲያ ነበረ፣ ወደ 4 ሰው ነው የሞተበት። ጉዳት ወደ 4 ሰው ደግሞ ቆስሎ ነበረው። ይሄ የአንድ ቀን ብቻ ነው። ንብረቱም የወደመ አለ፣ የተቃጠለ። ባለፈው ሳምንት ወደ 12 ነው የሞተው። የቆሰሉም ደግሞ እንደዚሁ ወደ 15 ነው። ይሄ ግጭት ያው ቀን ከቀን እንትን እየባሰ እየመጣ ነው።
ይሄ አካባቢ መጀመሪያውኑ የተለያዩ ግጭት ያለበት የድንበር ቦታ ነው። አዋሳኝ አካባቢዎች ላይ ደግሞ የፌዴራል የጸጥታ ኃይሎች ተሰማርተው ጉዳዩን እንዲቆጣጠሩ የሚልም ሀሳብ ነበረ። እዛ አካባቢ የፌዴራል የጸጥታ ኃይሎች የሚንቀሳቀሱበት አካባቢ የለም?
አሉ፣ የፌዴራል የጸጥታ ኃይሎች መከላከያ አለ። ከተማችን ለደግሞ ካምፕ አላቸው፣ እዛም አሉ። አንዳንድ የገጠር ቀበሌዎች እዛም እየሰፈረን አለው። ግጭት ለማስቆም እነሱ በኩል ያለው ክፍተት አለ፣ መዘገየት አለ። አስቀድሞ ህይወቱን ከማዳን ይልቅ ተዘናግቶ ጉዳቱ ከደረሰ በኋላ ማድረስ ነው ያለው እነሱ ጋር እንጂ መኖሩማ አለ።
ጭናክሰን ወረዳ ላይ ከሶማሌ ክልል መጥተው የታጠቁ አካላት ጥቃቱን ፈጽመዋል የተባለውን በተመለከተ ለቀረበው ወቀሳ ከሶማሌ ክልል በኩል የክልሉን የጸጥታ ዘርፍ ኃላፊ አቶ አብዲ አዲል ሐሰንን መልስ እንዲሰጡን ጠይቀን ቀጠሮ ሰጥተውን የነበረ ቢሆንም መልሰን ልናገኛቸው አልቻልንም። በአካባቢው ላይ አሉ፣ ነገር ግን ችግሮች ላይ መፍትሄ ለመስጠት ቸልተኝነት ይታይባቸዋል ተብሎ የቀረበ የፌዴራል መንግስት የጸጥታ አካላት ጉዳይን በተመለከተም የፌዴራል መከላከያ ሚኒስቴር ኮሚኒኬሽን ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ሜጀር ጀኔራል መሐመድ ተሰማን ለማግኘት ስልካቸው ላይ ደጋግመን ብንሞክርም ልናገኛቸው አልቻልንም። መልሱን ካገኘን ይዘን እንመለሳለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን አመሰግናለሁ ለዘገባው። ወደ ተከታዩ ዘገባ ወደ መቀሌ እንሄዳለን። በአማራና በትግራይ ብሔሮች መካከል ያለውን ግንኙነት ለማጠናከር የታለመ የሰላም መድረክ በመቀሌ ዩኒቨርሲቲ ተካሂዷል። በሁለቱ ህዝቦች መካከል ግጭት ለማጫር እየተደረገ ነው የሚባልን እንቅስቃሴ በሰላም ታጋይነትና ተሟጋችነት ለመግታት ሊሰራ ስለሚችልበት ሁኔታ በመድረኩ ላይ ውይይት ተካሂዷል። ሙሉጌታ አጽብሃ ተጨማሪ አለው።
ዶክተር ገብረ ኢየሱስ ተክሉ በደቡብ አፍሪካ ዩኒቨርሲቲ በግጭት አፈታት ምርምር ላይ እየሰሩ ያሉ በመቀለ ዩኒቨርሲቲ የሥነ ጽሑፍ አስተማሪ ናቸው። የትግራይና የአማራ ህዝቦች አብረው የኖሩ በብዙ ነገሮችም የሚመሳሰሉ ናቸው ይላሉ።
የአማራና የትግራይ ህዝብ ግንኙነቱ ዘርዝሮ የሚዘለቅ አይደለም። በዚህ በ2-3 ሺህ ዓመት ወይም ከዛ በፊት ሰዎች ከተለያየ አካባቢ ከአማራ ክልል ከምንለው በአሁኑ ሰዓት ወደ ትግራይ ክልል ወደ ኤርትራም ጭምር ከትግራይ ክልል ከምትለው አካባቢ ወደ አማራ ያለምንም ገደብ ለሺ አመታት ያህል በበጎም በመጥፎም ምክንያት ተጉዘው እዛው ካለው ህዝብ ጋር ተቀላቅለው ወልደው ከብደው ተቀላቅለዋል። ስለዚህ ያላቸው ግንኙነት በተክለሰውነት፣ በመልክ፣ በቆዳ ቀለም፣ በባህል፣ በታሪክ፣ በስነ መንግስትና በስነ ሰብ አመጣጥ ትረካ በሁሉም ደረጃ ምንም አይነት ልዩነት ያላቸው ህዝቦች አይደሉም። አንድ አይነት ህዝቦች ናቸው። ስለዚህ ያለው ልዩነት የቋንቋ ልዩነት ብቻ ነው። ቋንቋውም ራሱ ሁለቱም የሴም ቋንቋ ነው። ስለዚህ እጅግ በጣም የተቆራኘ ቋንቋ ነው።
የትግራይና የአማራ ህዝቦች የሚያመሳስሉ ቁም ነገሮች ወደ ጎን እየተገፉ ልዩነቶቻቸውን ይበልጥ ጎልተው እንዲታዩ እየተደረገ ሁኔታዎች ለሁለቱም ህዝቦች ወደማይጠቅም ግጭት እያመሩ ነው ብለዋል ዶክተር ገብረ ኢየሱስ።
በጋዜጣም፣ በመጽሐፍትም፣ በመጽሔትም፣ በማህበራዊ ሚዲያም የግጭት ሚዲያ ነው ያለው። ሁሉም ነገር ተነስ ተንቀሳቀስ ለጦርነት አይነት ነገር ነው ያለው። ስድብ ነው። ህዝብ እንደ በጅምላ ይሰደባል። ፓርቲዎች ይሰደባሉ። ግለሰቦች ይሰደባሉ። በዚህ አካሄድ የትም አይደረስም። ስለዚህ ያ ጠርዝ የለቀቀ ወይም ደግሞ የተለጠጠ የጠብ ጠርዝ ጠቦ የሰላም ድልድይን ማስፋት ወይም ደግሞ ሰዎች የሚግባቡበትን ኮሚኒኬሽን ሚዲያ መፍጠር ነው። ስለዚህ አሁን ያለንበት ነገር የእልህ፣ የዛቻ፣ የፍጥጫ ሁኔታ ጠቅላላ ወደ መተባበር፣ ወደ መግባባት፣ ወደ መረዳዳት፣ መቻቻል የሚለው አይገልጸንም። ምክንያቱም መቻቻል ማለት ቅሬታ አለ ማለት ነው። ለጊዜው መቻቻል እንዲመጣ እንሰራለን። ከዛ በኋላ ግን መቻቻል ሳይሆን አንድ መሆን።
በዚህም ደግሞ በመቀሌ ዩኒቨርሲቲ የሁለቱንም ህዝቦች ሰላም ለመንከባከብ የሚያስችል ሰላም መድረክ እንዲፈጠር ቀደም ሲል አቅርቦት በነበረ የመነሻ ሀሳብ መሰረት የተዘጋጀ ውይይት ዛሬ ተካሂዷል። በመድረኩ ላይ የተናገሩት የዩኒቨርሲቲው ፕሬዚደንት ፕሮፌሰር ክንደያ ገብረሕይወት ዩኒቨርሲቲዎች የተለያዩ ብሔር ተወላጆች የሚገኙባቸው በመሆናቸው እርስ በርስ የሚተዋወቅበትና አንድነትን የሚያጠናክሩበት ነው ብለዋል። አለመግባባትን ወደ ብሔርና ጎሳ ግጭትነት ሊያሸጋግር የሚችል ሁኔታ እየተስተዋለ መሆኑን የጠቆሙት ፕሮፌሰር ክንደያ እንዲህ እንደ ዛሬው አይነት መድረኮች ሰላም እንዲሰፍን ለማድረግ ያላቸውን ድርሻ ጠቁመዋል።
በሀገራችን ነባራዊ ሁኔታ በተለይ ደግሞ በአማራና በትግራይ ያሉ ህዝቦች በሚመለከት እንዲህ አይነት ውይይት ስናወራ እንዲህ በሁለቱም ህዝቦች ያለው የታሪካዊ ትስስር የጋራ ታሪክ፣ ባህል፣ ሃይማኖትና ሌሎች እሴቶች መተሳሰር የሚያመለክት ነው የሚሆነው። እንግዲህ ይሄ አንዱ ታሪኩ ነው። አሁን ያለው ነባራዊ ሁኔታ ደግሞ ስናይ በተለይ በማህበራዊ ሚዲያ ታግዞ እሴቶቻችን አደጋ ላይ የወደቀበት ሁኔታ ነው ያለው። በዚህ በመነሳትም ጥፋቶች የሚፈጸሙበት፣ ዜጎች እርስ በርሳቸው የሚናቆሩበት ጊዜ እየሆነ ነው። ይህ እንግዲህ መጨረሻው እንደማያምር ግልጽ ነው የሚሆነው። ስለሆነም አሁን በጀመራችሁ ጥረት ሊሆን ይችላል፣ በሌላ መልክ መቆም ይኖርበታል። እንዲህ ሊቆም ከሆነ የሁሉም ኃላፊነት በተለይ ደግሞ የምሁራን አስተዋጽኦ በጣም የላቀ ነው።
በሁለቱም ህዝቦች የኖረ ትስስር ዛሬ እያጋጠሙ ያሉ ፈተናዎችና ፈተናዎቹ ያለ ጉዳት ለመወጣት የሰላም ታጋይነት ተሟጋችነትን በመጠቀም ሊደረጉ የሚችሉ ጥረቶች ላይ ውይይት ተካሂዷል። በውይይቱ የተሳተፉት ዶክተር ጸደይ ወንድሙ እንዲህ ብለዋል።
ሁለት ኤትኒክ ግሩፕስ ነው ፓርቲኩላር ተደርጎ የተወሰደው። ግን ችግሩ እየታየ ያለው በሁለት ኤትኒክ ግሩፕስ ብቻ አይደለም፣ ሰፊ ነው እና በመንግስት ደረጃም የሆኑ ኢኒሽቲቭስ እየተወሰዱ ነው የሚል ነገር እየሰማው ነው። ግን እንደ ምሁራን ደግሞ ዩኒቨርሲቲ ውስጥ ተማሪዎች አሉ፣ እርስ በርስ መምህራንም አሉ። የየራሳቸው ፐርስፔክቲቭ አላቸው፣ ፖለቲካልም ይሁን ሶሻልም ይሁን የየራሳቸው ደግሞ አቋም አላቸው እና መምህራን ራሱ ወደ እርቅ፣ ወደ አንድ ጠረጴዛ ዙሪያ መሄድ መቻል አለባቸው። ከእነሱ ይጀምራል እና አሁን ይሄኛው አንድ ፕሮብለም ሶልቭ ለማድረግ ተጨባጭ የሆነ ለውጥ ለማምጣት እርምጃ ነው። ሁሉም ቦታዎች ላይ ደግሞ ተመሳሳይ ኢኒሽቲቭስ መወሰድ አለባቸው ነው።
ተመሳሳይ መድረኮች በአማራ ክልል ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለማዘጋጀትም መታቀዱ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ወደ ሞያሌ ይወስደናል ቀጣዩ ዘገባ። ደግሞ ሞያሌ ውስጥ በተፈጠረ የጸጥታ ችግር 13 ሰዎች መገደላቸውን የኦሮሚያ ክልል ባለሥልጣናት አስታውቀዋል። ግድያውን የፈጸሙት ከሶማሌ ክልል የተነሱ ናቸው የተባሉ ታጣቂዎችና በከተማይቱ ውስጥ ሰፍሮ የሚገኝ የኢትዮጵያ መከላከያ ኃይል ናቸው ሲሉ ነዋሪዎች ይናገራሉ። በሌላ በኩል ደግሞ ሞያሌ የሚገኘው የኢትዮጵያ መከላከያ ኃይል አባላት በግድያ ውስጥ እጃቸው አለበት ማለታቸው ተገልጿል። ከተማይቱ ውስጥ ተኩሱ ዛሬም ቀጥሎ መዋሉን ሪፖርተራችን ገልሞ ዳዊት ዘግቧል። ተጨማሪ አለው።
ባለፈው ቅዳሜ ነበር ከክልል 5 የመጡ ታጣቂዎች በሞያሌ የህዝብ ተሽከርካሪ ላይ ተኩሰው አንድ ሴት የገደሉት። ማክሰኞ ዕለትም በሞያሌ 02 ቀበሌ በደረሰው ተመሳሳይ ጥቃት አንድ ሰው ሞቶ አራት ደግሞ የመቁሰል አደጋ ደርሶባቸዋል። ትላንት ማክሰኞ ምሽት አሁንም በተከፈተ ተኩስ የ13 ሰዎች ህይወት ማለፉን የኦሮሚያ ክልል ኮሚኒኬሽን ቢሮ አስታውቋል። አንድ የከተማው ነዋሪ ስለ ግድያው ተጠይቀው ቀጣዩን መልሰዋል።
ለቶኒያ ሌላው መርከን ረግጌሴ ነው ምድን ዱዱራ የገሪኒ መማዶት ገንድ ድወላማ ቦሌ የሰነም ነገር ይረሳሳ ፈጎታ አይድ አሜራ ሳሳና
ታጣቂዎች በከፈቱት ተኩስ ብዙ ሰው ተገድሏል፣ ብዙ ሰው ቆስሏል። ከተገደለው ሰው የሚበዛው በቦሌ 02 ቀበሌ ውስጥ የነበረ ነው። በአልሞ ተኳሾች ነው ብዙ ሰው የተገደለው። ከተገደሉት ውስጥ ሁለት ሴቶችና የኦሮሚያ ፖሊስ አባላትም ይገኙበታል።
የሞያሌ ከተማ ነዋሪዎች በከተማዋ ሰፍረው የሚገኘው የኢትዮጵያ መከላከያ ኃይል በግድያው ተሳትፈዋል ይላሉ።
አቹሙ ከዛ ገድባኒ ኡመቱማ ማንካኒ ጉቡ ጅረን ከወረዶ ወጡ ጅርሻ በሬ ከሰፍታል።
ከሰፈራቸው ወጥተው ቤታቸው በታጣቂዎች እንዳይቃጠልባቸው ሲከላከሉ የነበሩ የሸዋ በር ነዋሪዎችን ገደሉ። ኮንሶ ዱባ፣ ራጲስ ቁሉ፣ ሮባ ከፈሬ፣ ድቃ የተባሉ ግለሰቦችን ቤታቸው ፊት ለፊት ነው የገደሏቸው። ትዕዛዝ ተሰጥቶናል ብለው ሰዎቻችንን ገድለው ታጣቂዎቻችንን ሥራ አስቁመው ለራሳቸው ወደ ካምፓቸው ተመልሰዋል። እኛን ከታጣቂዎቹ መታደግ ትተው።
አቶ አብዱባ ዲዳ በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተወካይ ናቸው። በኢትዮጵያ መከላከያ ኃይል ተፈጽሟል ስለተባለው ግድያ ተጠይቀው ቀጣዩን መልሰዋል።
ማንጉቶኔ ገልገላ ሳቲ መክሪባት መሳጅድ ሴናኒ ጅራኒ
ሽማግሌዎቹ የመክሪብ ሰዓት ስለነበረ መስጂድ ሄደው ነበረ ሊሰግዱ። የተገደሉት ሰዎች መስጂዱ አጠገብ ነበረ ቤታቸው። የመከላከያ ኃይል አባላት መጥተው በራፋቸው ላይ ገደሏቸው። እነኚህ ሰዎች ምንም መሳሪያ የላቸውም፣ ሰላማዊ ሰዎች ነበሩ።
ነዋሪዎች ትላንት ከተገደሉት 13 ሰዎች ስድስቱ በመከላከያ ኃይል ሕይወታቸው እንዳለፈ፣ ሌሎች የተቀሩት ደግሞ በክልል 5 ታጣቂዎች በተተኮሰ ጥይት መገደላቸውን ይናገራሉ። ከተገደሉት ሶስቱ ማለትም ኮንሶ ዱባ፣ ሮባ ቀበሌና ኮሮፔስ ቁሉ የሀገር ሽማግሌዎች እንደሆኑ ነው የተነገረው። ዛሬም በከተማዋ የክልል 5 ታጣቂዎች ጥቃት እየፈጸሙ መሆናቸው ታውቋል። ሊሊ የተባለች አንዲት የአምስት ልጆች እናት የሞያሌ ከተማ ነዋሪ ችግር ውስጥ ነው ትላለች።
በጣም ሰው ተቸግሮ በቃ በጣም በተረብሷል። በቃ ከተማው ይኖራል ብለን አናስብም። አንድ ሰው የለም። ከተማው ሸሽቶ በቃ ከተማው ራሱ ባዶ ነው። በቃ ልጆችንም እጃ ላያስኩም ባለቤቴ መሄጃ የለም። ስጃ ዳካ ወደዛ ዳካው ዝም ብለን እየሮጥን ነው እንጂ መኖሪያ ቦታ ራሱ የለንም። አምስት ልጆች አሉኝ። ልጆች ጫካ ውስጥ ናቸው ያሉት። አሁን የት እንዳሉ ተበታትኖ አንድ ብቻ ነው በእጅ ያለኝ። አራቱ ወዴት እንዳሉ አላውቅም። ባለቤቴ እዛ ወደ ውጊያ ውስጥ ነው ያለ፣ ወደ ሳት ውስጥ ነው ያለ። ቢኑር ቢሙት አላውቅም። እስካሁን ድረስ አላወቅኩም ከትላንት ጀምሮ።
ሌላ ያናገርኳቸው የሰባት ልጆች እናት የሆኑት ወይዘሮ ዲቆ ደበሳን ነው። ሶስት ልጆቻቸው ስለጠፉ እየፈለጓቸው መሆናቸውን ይናገራሉ።
ከሰባቱ ልጆቼ ሶስት ብቻ ናቸው አሁን እኔ ጋ ያሉት። አራቱን ካየኋቸው ቆይቻለሁ። የት እንዳሉ ምንም የማውቀው ነገር የለም። ምን እንደማደርግ ግራ ገብቶኝ ነው ያለሁት።
በጥቃቱ ከቤታቸው የተፈናቀሉት ለበርካታ ቀናት ውጭ ያለምንም እርዳታ እየተቸገሩ መሆናቸውንም አክለው ተናግረዋል። አቶ ፉግጨ ደንጌ የሞያሌ ከተማ ከንቲባ ናቸው። ትላንት በሞያሌ በተፈጸመው ጥቃት ከ10 በላይ ሰዎች መሞታቸውን አረጋግጠዋል። የመከላከያ ኃይል በግድያ እጁ ነበረበት ወይ ብዬ ለማጣራት ጠይቄያቸዋለሁ።
ካሌ አሞ ገልገላ
ትናንት ማምሻውን የመከላከያ ኃይል አባላት ጸጥታ የሚያስከብሩ መስለው መንገድ ላይ የነበሩ ነዋሪዎቻችን ላይ ተኩሰው የሀገር ሽማግሌዎችን ጨምሮ ብዙ ሰው ጎድተውብናል። ይህቺ ከተማ እየተቃጠለች ነች፣ እኛም እየተጎዳንን።
አቶ ፉግጨ ደንጌ በከተማው ያለው የመከላከያ ኃይል ኃላፊነቱን እየተወጣ እንዳልሆነም ተናግረዋል። በከተማዋ ሰላም እንዲሰፍን በነዋሪዎች በሞያሌ ሰፍሮ ባለው የመከላከያ ኃይልና በከተማዋ አመራር መካከል ምክክር አለ ወይ ተብሎ ተጠይቀው አቶ ፉግቻ ቀጣዩን መልሰዋል።
የሮ ተክተኮ በርባዳኑ ብልብሉ የሮ ተክተኮ ዱባኔስ ዱኔስ ንቁናሙ ስንያችት
አንዳንዴ ስልክ ደውለው ይነግሩናል፣ በአካልም መጥተው ይነግሩናል። ከዚያ ውጭ እርምጃ ልንወስድ ነው ብለው የነገሩን ምንም ነገር የለም። ለምሳሌ ስለ ትናንቱ እርምጃ ምንም መረጃ የለንም። በራሳቸው ውሳኔ ነው ሰዎቻችን ላይ ጥቃት ያደረሱት።
አቶ ፉግቻ በሞየሌ ያለው ሆስፒታል በጸጥታ ችግር ዛሬ ስራውን ማቆሙን አክለው ተናግረዋል። የኦሮሚያ ኮሙኒኬሽን ቢሮ በመግለጫው የክልሉ አደጋና መከላከል ቢሮ ለተጎጂዎቹ እርዳታ ለማድረስ እየሰራ መሆኑን ገልጸዋል። በሞያሌ ተከሰተውን የጸጥታ ችግር ለመፍታት የሁለቱ ክልሎች አመራር እየሰሩ መሆናቸውን በቅርቡ በይፋ ተናግረው ነበር። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ የሐሙስ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ35 ደቂቃ ነው አሁን አዲስ አበባ ላይ። ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። amharic.voanews.com ዌብሳይታችን ነው። በፌስቡክ እና ትዊተር ቪኦኤ አምሃሪክ ላይ አለን። ሐሳቦቻችሁን አንሸራሽሩ፣ መልእክቶቻችሁን አስተላልፉ። እንዲሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። ወደ ተከታዩ ዘገባችን እናልፋለን።
የፕሬዝደንት ዶናልድ ትራምፕ የቀድሞ የግል ጠበቃ ማይክል ኮሆን የሀገሪቱን የምርጫ ገንዘብ አያያዝ ሕግ በመተላለፍና ለተወካዮች ምክር ቤት የሐሰት ቃል በመስጠት ወንጀሎች የ3 ዓመት እስራት ተፈርዶባቸዋል። ኮሆን የሩሲያን በዩናይትድ ስቴትስ ምርጫ ጣልቃ ገብነት ለሚመረምረውና በሮበርት ሙለር ለሚመራው የፌዴራል ልዩ መርማሪ የፕሬዝደንት ትራምፕ የምርጫ ዘመቻ ከሩሲያ ጋር ተመሳጥሮ እንደሆነ ለማጣራት በተያዘው ምርመራ ቁልፍ ምስክር ናቸው። የአሜሪካ ድምፁ ብሔራዊ ጉዳዮች ዘጋቢ ጂም ማሎን የኮሆንን ፍርድ አንድምታ አስመልክቶ ከዋሽንግተን ያጠናቀረውን ዘገባ ዝርዝር አሉላ ከበደ ይዟል።
የቀድሞ የትራምፕ የግል ጠበቃ ኮሆን ትላንት በኒውዮርክ የፌዴራሉ ችሎት የ3 ዓመት እስር ከተፈረደባቸው በኋላ ከችሎቱ ቅጥር ግቢ ውጭ ሆነው ይጠባበቁ የነበሩትን ጋዜጠኞች ፈጠን ብለው ነበር አልፏቸው የሄዱት። በችሎቱ ውስጥ ኮሆን ብይኑን ለሰጡት የፌዴራሉ ዳኛ ኮሆን አጸያፊ ገመና ያሉትን የፕሬዚዳንት ትራምፕን ምግባር በመሸፋፈን ለቅጣት ላበቃቸው ለዚህ ወንጀል የደረሱት ለዶናልድ ትራምፕ በነበረኝ ማመዛዘን የጎደለው ፍጹም ጭፍን ታማኝነት ነው ሲሉ ተናግረዋል። ኮሆን ከዚህ ቀደም ብለው ዶናልድ ትራምፕ ከበርካታ ዓመታት በፊት ከሁለት ሴቶች ጋር ከትዳር ውጭ የፈጸሙትን የፍቅር ግንኙነት ለመደበቅና ሴቶቹንም ዝም ለማሰኘት እንደ አውሮፓውያኑ የዘመን አቆጣጠር ከ2016 ምርጫ አስቀድሞ ገመናቸውን ለመሸፈን የታለመ ክፍያ በመፈጸም የአገሪቱ የምርጫ ሕግ የሚደነግገውን ደንብ መተላለፋቸውን አምነዋል። ቀደም ሲል ይፋ በተደረጉ የፍርድ ቤት ሰነዶች ኮሆን ዝም የማሰኛውን ገንዘብ ለሁለቱ ሴቶች የከፈሉት በትራምፕ ትዕዛዝ ነው ሲሉ የነገሯቸው መሆኑን የፌዴራሉ አቃቤ ሕግ ጠበቆች አመልክተዋል። ያም ትልቅ የእምነት ክህደት ቃል ነው ይላል የአሶሺየትድ ፕሬሱ የሕግ ጉዳዮች ዘጋቢ ቻድ ዴይ።
Now Trump has denied those affairs, but what these court papers show is that Cohen has told prosecutors and they believe it was
እንደሚታወቀው ትራምፕ ከተዳራቸው ውጪ ፈጽመዋል የተባሉበትን የፍቅር ግንኙነቶች አስተባብለዋል። ይሁን እንጂ ለችሎቱ የቀረቡት ሰነዶች የሚያሳዩት ያቃቤ ሕግ ጠበቆች በርግጥ የተባለው ተፈጽሞ ከሆነ ከባድ ሊሰኝ የሚችል የወንጀል ድርጊት ነው ሲሉ የገለጹትን ድርጊት በፕሬዝዳንቱ ትዕዛዝ መፈጸማቸውን ኮሆን እንደነገሯቸው ነው።
ኮሆን ትራምፕ ፕሬዝዳንታዊ እጩ ሳሉ በሩሲያ ስለነበራቸው የግንባታ እቅድ በዩናይትድ ስቴትስ ምክር ቤት ተጠይቀው ሲመልሱ በሰጡት የሐሰት ቃል ተወንጅለው ነው በተመሳሳይ የተፈረደባቸው። ፕሬዝዳንት ትራምፕ በበኩላቸው የምርጫ ዘመቻቸው ከሩሲያ ጋር ተመሳጥሮ እንደሆን በሚል የፌዴራሉ ልዩ መርማሪ ሮበርት ሙለር የያዙትን ምርመራ ፈጽሞ የሌለ ሲሉ በጠንቋይ አደን መስለው ሲያጣጥሉትም ቆይተዋል። በአንጻሩ ባለፈው ወር ኮሆን ከአቃቢያኑ ሕጉ ጋር የመተባበራቸውን ዜና ክፉኛ ነቅፈው ሲናገሩም ተደምጠዋል።
ማይክል ኮሆን እየቀጠፈ ነው። የእስራት ጊዜው እንዲቀልለት ነው ይህንን የሚያደርገው። ከእኔ ጋር አንዳችም ግንኙነት የሌለው ጉዳይ ነው።
በሌላ በኩል የቀድሞ የፕሬዚዳንት ትራምፕ የውጭ ጉዳዮች አማካሪ ማይክል ፍሊን ለፌዴራል መርማሪዎች የሐሰት ቃል መስጠታቸውን አምነዋል። በመጪው ሳምንት የፍርድ ቀጠሮም ተይዞላቸዋል። እየተጋጋመ ያለው የሙለር ምርመራ በመጪው የአውሮፓውያኑ ዓመት መጀመሪያ ከሂደቱ ጣሪያ ይደርሳል የሚል ግምትም አሳድሯል።
We were expecting Cohen to provide information, which he obviously did, to Mueller. He's done a lot of work with other witnesses that have flipped.
Cohen, ahun indaderegut techemari merreja yisetallu yemil gimtallen. Mueller kelloch miskerochacho gar buzu sira sertawal. Qedem sil yesetutun yahasset qal yelewatu mamen mertawal. Mueller kenenyi sewoch gar lorat no yeserut. Bemohunum andach medemdemya yemna yimeslenyal.
በአንድ ወቅት ለትራምፕ ደረቴን ለጥይት እሰጣለሁ ያሉት ኮሆን ከፊታችን መጋቢት ወር አንስቶ የእስር ፍርዳቸውን ይቀበላሉ።
አመሰግናለሁ አሉላ። ተከታዩ ዘገባችን ወደ ጎንደር ይወስደናል። ጎንደር ወጣቶቿና ስራ
በእርዳታ በተገኘ ገንዘብ ባጃጅ ገዝቶ በመስጠት ሥራ ያልነበራቸው ያላቸውን 25 ወጣቶች ሥራ ማስጀመሩን የከተማው አስተዳደር የጥቃቅንና አነስተኛ ንግዶች ልማት መምሪያ ገልጿል። ከተማይቱ ውስጥ ያሉ አንዳንድ ወጣቶች ደግሞ ተሽከርካሪዎቹ የተሰጣቸው ወጣቶች ሥራ አጥ አይደሉም፣ መተዳደሪያ ያላቸው በመሆናቸው ባጃጁን የወሰዱት በሙሉ ሌሎችን ቀጥረው እያሰሩ ነው ይላሉ። መስሪያ ቤቱ በበኩሉ ወጣቶቹን የመለየት ሥራ የተካሄደው በጥንቃቄ ነው፣ ችግር አለበት ከተባለ ጥቆማ ማድረግ ይቻላል ይላል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች።
በጎንደር ከተማ በርካታ ሥራ አጥ ወጣቶች ይገኛሉ። ይህንን የተመለከተው የከተማ አስተዳደሩ ጥቃቅንና አነስተኛ ኢንተርፕራይዞች ልማት መምሪያ ወጣቶች በመረጡት የሙያ መስኮች እንዲደራጁ ያደርጋል። ቅድሚያ ለተሰጣቸው የሥራ ዘርፎች ለተደራጁ ወጣቶችም በእርዳታ የተገኘን ገንዘብ የብድር አገልግሎት በማመቻቸት የሥራ ዕድል እንዲያገኙ ተደርጓል ይላሉ የቀድሞዋ የጎንደር ከተማ አስተዳደር ጥቃቅንና አነስተኛ ልማት ድርጅት መምሪያ ኃላፊ ወይዘሮ አስናቆ ድረስ።
የማኑፋክቸሪንግ ዘርፍ የከተማ ግብርና ዘርፍና ኮንስትራክሽን ናቸው። በአንነት ሰፊ የሥራ ዕድል የሚፈጥሩ ስለሆነ ቀጣይነት ያላቸው ሀብት የሚፈራባቸው ዘርፎች ስለሆኑ የኢንዱስትሪ መሰረት የሚሆኑ ስለሆነ ትኩረታችን በእነዚህ መስኮች ነው። ነገር ግን ደግሞ ሌሎች ሀብቶች ካሉ እና ፍላጎት ካለ አገልግሎትና ንግድም የተገደበ አይደለም። በዋናነት የሚመጣው ብድር ሶስቱን ዘርፎች መሰረት አድርጎ ነው የሚሰጠው። ማለት ካላችሁ ፋይዳ አኳያ ከአገልግሎት ዘርፎች ውስጥ አንዱ ባጃጅ ነው። ለስድስቱን ክፍለ ከተማ አንዳንድ ማህበር በማደራጀት በተመረጠው ሁኔታ ባጃጅ ገዝተው ብድሩን አቅርበው ባጃጅ ገዝተው እንዲሰሩ ለማድረግ ጥረት ተደርጓል።
ምንም እንኳን ባጃጅ እያሽከረከረ ባላገኘውም የድሉ ተጠቃሚ የሆነውን ወጣት አግኝቼ አነጋገርኩት።
እሺ፣ ክብር ንጉስም ይባላሉ። በጃን ተከል ክፍለ ከተማ ለመኖር እና እዚህ በፊት የሰው ባጃጅ ተቀጥረን ስንሰራ የነበር፣ አሁን ላይ መንግስት ባመቻቸው የክፍለ ከተማው ለስድስት ሰው ባጃጅ እየሰጠ እዛ ማል እድሉ ተካፋይ አንዱ እኔ ነኝ። አሁን ላይ እየተጠቀመን ያለን በየሶስት ወሩ የሚደርስብንን እየከፈለ።
በከተማዋ ጥቂት ቢሆኑም የሰሌዳ ቁጥራቸው በ31 የሚጀምሩ ባጃጆች በጥቃቅንና አነስተኛ ተደራጅተው የድሉ ተጠቃሚ ወጣቶች ናቸው የያዟቸው። ግን አብዛኛዎቹ ተቀጣሪዎች ናቸው የሚል ጥቆማ ደረሰኝና አደባባይ ላይ ቆምኩኝ። ከብዙዎቹ ጥቂቶቹን አገኘው። እንደተባልኩትም ተቀጣሪዎች ናቸው። አንዱ ለቃለ ምልልሱ ተባበረኝ።
በማህበር ተደራጅቶ ነበር
ልጁ? አዎ። ሌላም ባጃጅ አሉ ተጀመረ። እሺ። ያው የራሱ የግሉ ማለት እዛ በኋላ ተጨማሪ ደግሞ ተቀበለ ራሱ ያው በቀበሌ ማለት።
እንዴት ሊያገኝ ቻለ?
ያው እሱ ስማ እንግዲህ ያው ግልጽ አይደለም። ያው በሙስና በመንጅ እንግዲህ ያው ከነሱ ለፍት ኮኛ እኮ ያመለከተን አምስቱንም የኛው
ስራ የለኝም ብሎ ነው።
አዎ ስም ጊዜም ከሆነ ስራ የለኝም ኮን ባለ የመታወቂያ ያለው ስራ ፈላጊ ነው የሚል መታወቂያ እንደምታየው ማንኛውም ሰው ስራ ያለው ማለት ስራ የለም ነው የሚል እሺ። እሱ ደግሞ ያው በዛ ሲሆን ስለሚታወቅና ያው ስራ የለኝም ብሎ የተቀበለ ያው ቀበሌ የሚሰሩት የነሱ ጓደኛ ናቸው።
በከተማው በማህበር ተደራጅተው ተራ እየጠበቁ ያሉ ወጣቶችም በሚያዩት ፍትሃዊ ያልሆነ አሰራር ተስፋ ቆርጠው እንደተቀመጡ ወጣት ታድሎ የማታ ይናገራል።
የምኖረው ቂርቆስ ክፍለ ከተማ ነው። በወጣቶቹ ከተደራጀን 8 ወር አልፎናለኝ። እኛውን ተቃውሟችን የወጣቱ ታይቶ እያንዳንዱ ወጣት ማን ይሰራል ማን ምንድን ነው እከሌ ምን አቅም አለው ተብሎ ክፍለ ከተማው በደንብ መርምሮና አይቶ ከእኛም ያነሰ ሰው ሊኖር ይችላል ልክ በጣም ዝቅተኛው ጀምሮ ሊለወጥ ለሚችል ሰው ገንዘቡ ቢሰጥ እኛ ነው ወደ ሌላ አቅጣጫ እንድንድ የሚያደርገን ዋናው ትልቁ ነገር ኤፒኤስአር ያለው ሰው ስራ ላይ ይዋለ ምንም ስራ የለለው ተቀምጦ የሚውለው ልጅ ስራ ሳይሰራ ሲቀር ወደ ብጥብጥም ሊያደላ ይችላል። ምክንያቱም አሁን ያገኘነው ሰላም መብታችንም እንድናስከብር ነው። ስለዚህ በጣም ትልቁ ችግር ያለ ክፍለ ከተማው ላይ ነው። ክፍለ ከተማውን መንግስት በደንብ ወረድ ብሎ ጠለቅ ብሎ አይቶ ክፍለ ከተማው ላይ ያለ አሰራር ችግር ነው። ከላይማ ምን ያድርጉ? እያንዳንዳችን ያውቁን መልምለው ሌባውንም ምኑንም መልምለው የሚልኩ ታች ክፍለ ከተማው ነው። ስለዚህ ችግሩ ያለብን ከክፍለ ከተማው በየቀበሌው ስለሆነ ቀበሌውን በቃ መንግስት በደንብ ይይልን ነው አስተያየት ነው።
ወይዘሮ አስናቁን እንደገና ጠየኳቸው። ባጃጅ ገዝታችሁ የሰጣችሁ ለማን ነው አልኳቸው።
ባለኝ መረጃ በስህተት ሾልኮ ይገባል ይኖር ካልቻለ በስተቀር ሂደቱ ይሄ ነው። ሰዎቹም ይለዩበት የሚመለመሉበት ይሄ ነው። መጀመሪያ ስቶክ ላይ ይታያል፣ ከዛ ውጭ ይጠናል። ሌላ አማራጭ መንግስት ሰራተኛ እንዳይሆን፣ ሌሎች አማራጮች ይገቡ እንዳይሆን፣ በሌላ የተደራጁ እንዳይሆኑ ጥናት ይደረጋል። በተቻለ መጠን የሚሰራው በዛ መንገድ ነው። በሂደቱ ግን ሾልኮ የገባ ሊኖር ይችላል። መረጃ በአግባቡ ካለመያዝ ጋር ተያይዞ የተፈጠረ ችግር ሊኖር ይችላል። እንዲህ አይነት ክፍተቶች ሊኖሩ ይችላሉ። 100% ችግር የለም ላንል እንችላለን። በአብዛኛው ግን በዚህ መንገድ ክፍለ ከተማ ላይ ጸድቆ ይመጣል።
ከአምስቱ ክፍለ ከተማ አስተዳደር ጽህፈት ቤቶች ኃላፊዎች መካከል የጃን ተከል ክፍለ ከተማ ቴክኒክና ሙያ ድርጅት ጽህፈት ቤት ኃላፊ የሆኑትን አቶ መልካሙ አበረ ባጃጅ ተገዝቶ የተሰጣቸው ወጣቶች በሙሉ ስራ አጥ ሳይሆኑ ስራ ያላቸው ናቸው፣ ይህንንም ራስ ያረጋግጫለሁ ብዬ ለጠየኳቸው ጥያቄ
መስፈርታችን ምንድን ነው? በክፍለ ከተማችን ነዋሪ የሆነ የመንግስት ሰራተኛ ያልሆነ የራሱ ከዚህ በፊት በሌላ ማህበር ያልተደራጀ እና ስራ ፈላጊ የሆነ ከሆነ ማንኛውም ስራ ፈላጊ ወጣት በእኛ ማዕከል መጥቶ መደራጀትና ወደ ስራ መግባት ይችላል። አስቀጥሮ ማሰራት እኛ ያን አንፈቅድም፣ መመሪያውም እንደዛ አይልም። ስናደራጃቸውም አንደኛ ትክክለኛ ንግድ ራሳቸው እንዲያሽከረክሩ ታሳቢ ተደርጎ ነው የመንጃ ፈቃድ ያላቸውን ስራ ፈላጊ ወጣቶች ያደራጀ ነውና እሱ ስህተት ነው በእኛ እይታ ያለው። አሁን ምናልባት ባለሀብት አለ የሚሉት ካለ ወደ ጽህፈት ቤታችንም እየመጡ ጥቆማ ቢሰጡን እኛ የእርምት እርምጃ እንወስዳለን። እስካሁን ባለን ክትትል ግን ባለሀብት የሆነ ሰው በባጃጅ አደረጃጀት ሲያስገባ ነው የለንም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። አሁን ወደ ላሊበላ እናዘግማለን። በባህልና ማህበረሰብ ዝግጅታችን የቅዱስ ላሊበላ ገዳም ይዞታና የእድሳቱ ጥያቄ
ባህልና ማህበረሰብ በምሽቱ መሰናዶ የላሊበላን ውቅር አብያተ ክርስቲያናት ግንባታ ታሪክና አጣዳፊ ትኩረት የሚሻውን የእድሳት ጥያቄ ያካተተውን ባለፈው ሳምንት የተጀመረው ውይይት ሁለተኛና የመጨረሻ ክፍል ነው ይዞ የቀረበው። ተወያዮች የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ አባ ጽጌ ስላሴ መዝገቡና የላሊበላ ከተማ ከንቲባ አቶ ሀብታሙ ማሙ ናቸው። ለእድሳቱ የሚውል የ72 ሚሊዮን ብር መዋጮ በአገር ውስጥ በተለያዩ ክፍሎች መገኘቱን የከተማይቱ ከንቲባ ተናግረዋል። ለመሆኑ የተባለው ገንዘብ በእጅ የሚገኝ ነው ወይስ በቃል ያለ? የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለአቶ ሀብታሙ ያቀረበው ጥያቄ ነበር፣ ይመልሳሉ።
እሺ አሉላ፣ በገንዘብ በእጅ የገቡም አሉ በቃል የተገቡም አሉ። አሁን የክልላችን መንግስት የአማራ ክልል መንግስት ለባህል ቱሪዝም ቢሮ ወደ 30 ሚሊዮን ብር በአካውንቱ ገቢ እንዲሆን አድርጓል። በሁለተኛ ደረጃ የአማራ ብድርና ቁጠባ ተቋም እሱም ለባህል ቱሪዝም ቢሮ ገቢ የ2 ሚሊዮን ብር ገቢ እንዲሆን ያደረገበት ሁኔታ ነው ያለው። እስካሁን ያሉት በአካውንቱ የገቡት እነዚህ ናቸው ያሉት። በቃል ደረጃ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 20 ሚሊዮን ብር ቃል ገብታለች። የቅርስ ጥበቃና ባለስልጣን እንዲህ ወደ 20 ሚሊዮን ብር ያለገባበት እነዚህን ስንደምራቸው ወደ 72 ሚሊዮን ብር ገደማ ይመጣል። ከዛ ባለፈ የቅዱስ ላሊበላ ደብርም የሚያገኘው አጠቃላይ ገቢ 10% የሚሆነውን ለዚህ የቅርስ መጠገኛ የሚሆን ቃል የገባበት ሁኔታ ነው ያለው። ቀደም እየገለጽኳቸው በተጨባጭ በክልሉ አካውንት ገቢ የሆኑ ናቸው ወደ 32 ሚሊዮን ወደ 40 ሚሊዮን የሚሆነው እና የቅዱስ ላሊበላ ደብር ቃል የገቡት ስል ዜና በቅ ላይ ነው ያለው። ወደ ተግባር ይለወጣል ብለን ግን ጠብቃለን።
መልካም። በሀገር ውስጥም የባለቤትነት ድርሻውን እንዲያጎላ በበኩልም የሚቻለውን ለማድረግ የሚደረገው ጥረት ከውጭ በሚመጣው እገዛ ብቻ ላይ እንዳይመረኮዝ የገለጿቸው የሀገር ውስጥ ባለሙያዎችን ማሳተፍ ጨምሮ ትኩረት ሊሰጠው የሚገባ መሆኑን መረዳት አያዳግትም። ቀደም ብለው ጀመር አድርገውልኝ ነበር። ከዚህ ቀደም በነበሩ አሰራሮች ትኩረት አልተሰጠውም ያሉት ነገር አለ። እስኪ መሰረቱን ያስጨብጡ ነው።
እንግዲህ ላባለፉት 100 ዓመት ማለት ነው የቅዱስ ላሊበላ ቅዱስ ገና ሲካሄድበት ነው የነበረው። በተለይም ላለፉት 10 እና 11 ዓመታት የተካሄደው የቅዱስ ገና የአካባቢው ማህበረሰብ፣ የአካባቢው መንግስት፣ ቤተ ክርስቲያን ራሷ እና እስከ ክልል ባህልና ቱሪዝም ቢሮ ድረስ በቅዱስ ላሊበላ ቤተ ክርስቲያን በሚደረግ ጥገና ላይ ማህበረሰቡ የማይሳተፍበት የማይወያይበት ባለቤት ያልነበረ ሁኔታ ነው የነበረ። ይሄ ለምንድን ነው የሚሆነው የሚል በተለይም አሁን ቅርሶቻችን ጉዳት ላይ ናቸው ያሉት እየተጎዱ ነው እንደርስላቸው ይገባል ስንል ባለፉት ዓመታት የተደረጉት ጥገናዎች የነበረባቸው ጉድለት ምንድን ነው ብለን ስንወድ በዋነኝነት የአካባቢው ማህበረሰብ ያልተሳተፈ እንደሆነ ነው እያየን ያለ ነው። ይሄ ለምን ሆነ ብለንም ጥያቄዎችን ለማንሳት ሞክረናል። በወቅቱ በአመራርነት በስራ ቦታ ላይ ባንኖርም ከነበሩት መሪዎችና ከማህበረሰቡ በሰጥ ባለን መረጃና በዶክመንቶቻችን ሁሉ ነገር ከቅርስ ጥበቃ ባለስልጣን አልቆ ስለሚመጣ በፌዴራል ደረጃ ጨረታ ሀገር ኢንተርናሽናል ጨረታ ነው የሚወጣው። ካለቀ በኋላ አሸናፊ ኮንትራክተርና አማካሪ ኮንሰልታንቱ መጥተው በቀጥታ ስራ የሚጀምሩበት እና አንዳንድ መድረኮችን እያካሄዱ አጫጭር የተግባር ግንዛቤ መፍጠር ስራዎች ከመስራት ባለፈ ባለሙያዎች የማይሳተፉበት የማይወያዩበት ሁኔታዎች እንደነበሩ ነው የሚያሳየው። ይህንን ችግር ለመቅረፍ ባለፉት 3 ዓመታት በገብርኤል ጥገና ላይ እንዲሁም በሚካኤል ጎልጎታ ጥገና ላይ ኢትዮጵያውያን ባለሙያዎች እነ ፕሮፌሰር አስታወሰን እነ ዶክተር ኢሳያስ እና አቶ ፋሲል ጨምሮ ከጥናት ጀምሮ ለተግባራዊ ሂደቱም ላይ በሳይንቲፊክ ኮሚቴ ሆነው እየሰሩ ያሉበት ሁኔታ ነው ያለው። እነሱን ማሳተፍ ሲጀመር በርካታ የሆኑ ችግሮችን በሀገር ውስጥ ባለሙያዎች የተቀረፈበት እና ከጥናት ጀምሮ በስራ ሂደቱም ላይ የነበሩትን ችግሮች አቅም እየሆኑ የታየበት ሁኔታ ነው ያለው እና ወደፊትም ለሚኖሩት የቅርሱ እንክብካቤና ጥገና ላይ በዋነኝነት ይሄ ቅርስ ከጊዜ መብዛት እድሜ መብዛት ጋር ተያይዞ ጉዳቱ አሁንም መቀጠል አይቀርም። ስለዚህ መሰረታዊ መፍትሄ መስሎ የሚታየው የመጀመሪያው ሀገር በቀል የሀገር ውስጥ ባለሙያዎች መፈጠር መቻል አለባቸው። አሁን ባለሙያዎች እንደሚነግሩን ምንም አይነት የቅርስ ጥገና ባለሙያ ሀገር ውስጥ ያልተፈጠረ እንደሆነ ነው። ስለዚህ የከፍተኛ ትምህርት ጨምሮ ሌሎች ፌዴራል መንግስት ያስቡበት የሚገባው በተለይም የቅዱስ ላሊበላ ቅርስ የ11 አብያተ ክርስቲያን ብቻ ሳይሆን በሙሉ በላስታ ወረዳ በጣም በርካታ ቅርሶች አሉ። ከፍተኛ የሆነ ጉዳት እየደረሰባቸው ስለሆነ ይህን ችግር ለመፍታት ሀገር በቀል ባለሙያ ያስፈልጋል እና እዛ አካባቢ ላይ ዩኒቨርሲቲ የሚቋቋምበት በቅርስ ጥበቃና ጥገና እንክብካቤ ዘርፍ ላይ ባለሙያዎች የሚፈጠሩበት እና በዘላቂነት መፍትሄው ሊገኝ የሚችለው በዚህ ዘርፍ ላይ የተማረ የሰው ኃይል ሀገሪቱ ማፍራት ስትችል ስለሆነ ይህ አካባቢ ላይ ትኩረት ተሰጥቶ መሰራት ይችል የሚል አስተሳሰብ ነው ያለን። ይህ እስካሁኑ የቅርስ ጥገናና እንክብካቤ ስራችን ግን በውጭ ሀገር ባለሙያዎች የሚካሄድ እንደመሆኑ መጠን ብዙ ችግሮች የተፈጠሩበት እስካሁን ባለፉት 11 ዓመታት የተከተለው ሸልተር የሀገር ውስጥ ባለሙያዎች ባለመሳተፋቸው ምክንያት ይሄን ሸልተሩን የፈጠለው አካል ነው እንደገና መጥቶ እንዲያፈርስ በቅርስ ጥበቃ ባለስልጣን በኩል ምክክር እየተካሄደበት ያለው የአካባቢውን አመራር ባቢ ማህበረሰብ እና ሀገር በቀል እውቀትን ተጠቅሞ ከመስራት አኳያ ያሉ ችግሮች በዘላቂ መፍትሄ ስለማይሆኑ ታስበበት የሚል አስተያየት ለመጨመር ነው አለ። የሀገር በቀል ባለሙያ አሁን ማውጣት እስካልተቻለ ድረስ የላሊበላ ቅርስ እና በዙሪያው ውስጥ ያሉት ቅርሶቻችንም በዘላቂ በሆነ መፍትሄ ለመስጠት አሁንም የውጭ ባለሙያዎችን ከውጭ ገንዘብ እየለመኑ መሰረታዊ የሆነ የችግሩን ለውጥ ልናመጣበት እንችላለን ብዬ አላምንም እና የአካባቢ ላይ ቢሰራ ተገቢነት ይኖራል የሚል ሀሳብ አለ።
መልካም። አቶ ሀብታሙ መሰረታዊ ጉዳዮችን ያነሱት ምናልባትም አሁን ከምንነጋገርበት ርዕስ አለፍ ብሎ የማህበረሰብ ባለቤትነትን ድርሻ ዘለቄታ ባለው ስራዎች ላይ ሊኖር ሊያዋጣ የሚችለውን ይልቁንም ደግሞ የሀገር ውስጥ ባለሙያዎች ሊያደርጉ የሚችሉትን ጨምረው ያነሱት። ቀጣይ ውይይታችን ከኪነ ህንጻ ከቅርስ ጥበቃ ባለሙያዎች እና ከሌሎች ክፍሎች ጋር እንደመሆኑ በዚያው ውይይት ላይ ይህ ሐሳብ ሰፋ ብሎ ወደሚመለከታቸው ክፍሎች እንደሚደርስ ተስፋ አድርጋለሁ። አባ ጽጌ ስላሴ ቀደም ብለው የላሊበላ ውቅር አብያተ ክርስቲያናትን ታሪክም መለስ ብሎ በሚቃኝ መልኩ ነው ያቀረቡት። ይዞታውን ለመመልከት ግን ጉዳት እንደደረሰበት የሚገለጸው ቀደም በሁለት ወገን ክፍሎች የተመለከትናቸው በአንድ በኩል እድሜ ጠገብ መሆኑ በድሜ ውስጥ የተከሰቱ ሁኔታዎች በሌላ በኩል ሰው ሰራሽ ካሉት አንዱ መጠለያ መሆኑ በአቶ ሀብታሙም ተነስተዋል። ለከለላ የታሰበው ነገር ሌላ ችግር እያመጣ ይመስላል ካገላለጻችሁ እንደተረዳሁትና ቀደም ሲል የተወሰኑ እድሳቶች ባለፉት ጥቂት አመታት የተደረጉ በተወሰኑ ቤተክርስቲያኖች ላይ የተደረጉትን ስራዎች ከውይይታችን በፊትም ጠቅሳችኋል። በአሜሪካ መንግስትና በሌሎች እርዳታ እስኪ አንድ ሁለት ብለው ያስጨብጡን። በተለይ ይሄ ነው አሁን አሳሳቢው የሚባለው አሳሳቢነቱ የሚገለጸው ተደጋግሞ መጠለያው ነውና እስኪ ይንገሩን አባ ጽጌ ስላሴ።
የመጠለያው ስጋት እንግዲህ ሁለት ነገር ነው። አንደኛው ከስሩ ላይ ምሰሶ የቆመበት ግራውንድ ነው። አብዛኛው የቅዱስ ላሊበላ ከላይ ከሚታዩት ይልቅ ውስጥ ለውስጥ የሚሄዱትና የውሃ መፋሰሻ የተሰሩ ጥበቦች በጣም ግሩም ናቸውና በተለይ በቤተ ማርያም እና በቤተ አማኑኤል እንዲሁም በቤተ አባ ሊባኖስ ላይ የተቀመጡት የመጠለያው ፒላሮች ወይም እግሮቹ ውስጣቸው ክፍት በሆነ ቦታ ላይ ስለሆነ ይህ አንድ ስጋት ነው። ሁለተኛው ስጋት መጠለያው በአሁኑ ጊዜ የነፋሱ መጠን መጨመር ነው። በአካባቢው ያለው የዛሬ 10 ዓመት በፊት የነበረው ነፋስና አሁን ያለው በባለሙያዎች የተቀመጠለት የፍጥነት መለኪያ በአሁኑ ኃይሉ እየጨመረ ነው እና ከዚህ በላይ ከጨመረ ተነቃንቆ ሊወድቅ ይችላል የሚል ነው። እንግዲህ ሁለት ስጋት ነው ያለ። አንደኛው እግሩ ቢደረመስ ወደ ታች መጠለያው እግሩ ከወረደ ጣራው ከቤተ ክርስቲያኑ አናት ላይ ይመርቃል ነው። ሌላው በነፋስን በተንቀሳቀሰ በጣራው ላይ የተዋቀረው በመጠለያው ሆኖ የተዋቀረው ብረት በጣም ከባድ በመሆኑ የቤተ ክርስቲያኖችን አሁን ያለው ቤተ ክርስቲያኑ ጋር የተነካካ አይደለም። በነገራችን ላይ በአራት እግር ቁሞ ቤተ ክርስቲያኖችን መካከል ላይ አድርጎ ነው ያለው። ከፍ ብሎ የተሰቀለ ነው። ነገር ግን አሁን ባለው ሳይሆን ስጋቱ ቢወድቅ ነው፣ ወይም የቆመበት እግሩ ወደ ታች ይደረመስ፣ ያለዛም ደግሞ ነፋስ ወርዞ ከላይ መጠለያውን ቢጥለው የሚያርፈው ከህንፃው ላይ ስለሆነ በዚህ መልኩ በራሱ ጊዜ ምንም ላይሆን ይችላል። መፍረስ እንኳን ካለበት በራሱ እግዚአብሔር እንደፈቀደ ይፍረስ እንጂ ሰው ባስቀመጠው አደጋ ለመቋቋም ተብሎ የተሰራው መጠለያ ለጥፋት ምክንያት መሆን የለበትም የሚል ነው። ስጋቶቹ እነዚህ ናቸው።
መልካም። ምናልባትም በዚህ ውይይት የሚቋጭ ብቻ ሳይሆን ቀደም ብዬ እንደጠቀስኩት ባለሙያዎችን እንድንጋብዝበት የሚያደርግ ነው። ታሪካዊ የኪነ ጥበባዊ ሴትነት እንዲሁም መንፈሳዊ ፋይዳ ያለው ዘመን የጠገበውን የቅዱስ ላሊበላ ውቅር አብያተ ክርስቲያናት ይዞታ አስመልክቶ ለሰጣችሁኝ አስተያየት አመሰግናለሁ። አባ ጽጌ ስላሴ መዝገቡ የላሊበላ ገዳም አስተዳዳሪ፣ አቶ ሀብታሙ ማሞ የላሊበላ ከተማ ከንቲባ፣ እግዚአብሔር ይስጥልኝ ለጊዜያችሁ።
ክቡራትና ክቡራን አድማጮች የዚህ ውይይት ሙሉ ክፍል ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል፣ ያዳምጡት። እንዲሁም የፊታችን መስከረም 5 ኢትዮጵያ ኢትዮሳት ዋንን የመጀመሪያውን ሳተላይቷን ከቻይና ወደ ምድር ምህዋር ታስወነጭፋለች። ሙሉ ዘገባ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ለዛሬ ይዘን የነበረው ጊዜ በመጣበቡ ያስተዋወቅነው ዘገባ ባለመቅረቡ ይቅርታ እንጠይቃለን። ለአድማጮች በሌላ ዝግጅት እናቀርብላችኋለን። እስከ ዝግጅታችን ፍጻሜ አጠራጥር ያሉ መረጃዎችን ለማስተናገድ አንድ የዩናይትድ ስቴትስ ዶላር 27 ብር ከ94 ሳንቲም እንደሚመነዘር የኢትዮጵያ ብሔራዊ ባንክ ዌብሳይቱ ላይ አውጥቷል። የባንክ መሸጫ ዋጋ 28 ብር ከ50 ሳንቲም ነው። nbe.gov.et ላይ 18 ምንዛሬዎች በተጨማሪ ሰፍረዋል። የነዳጅ ዋጋ ብሬንት 60 ዶላር ከ15 ሳንቲም፣ የኒውዮርክ የዓለም የገበያ ዋጋ 51 ዶላር ከ15 ሳንቲም ነው። የወርቅ ዋጋ 24 ካራት 40 ዶላር ከ06 ሳንቲም ነው። የኢትዮጵያ የአየር ሁኔታ ነገ ደመናማ ትሆናለች። አዲስ አበባ ሙቀቷ 9፣ ዝቅተኛው ከፍተኛው 28 ዲግሪ ሴልሺየስ ነው የሚሆነው። ክቡራትና ክቡራን አድማጮች አጼ ምኒልክ ካረፉ 105 ዓመት ሆነ ዛሬ። በፕሮዲውሰሩ ንጉሡ ታምሬ፣ በቴክኒሽያን ስኪፕ ሲስክ፣ በዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ እንዲሁም በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ሰለሞን ክፍሌንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። The Voice of America. VOA. Is there a